ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ነሐሴ 22 2012 ዓ.ም ስርጭታችን ጀመረ። የዩናይትድ ስቴትስ ሪፐብሊካን ፓርቲ ጉባኤ ፍጻሜ።
ጆ ባይደን ደካማ ነው። ትዕዛዝ የሚቀበለው ከተማቸውን አውድመው ከወደመችው ከተማ ደግሞ ከሚሸሹ ግብዞች ነው።
ፕሬዚደንት ትራምፕ ትናንት ምሽቱን በሪፐብሊካን ፓርቲው ጠቅላላ ጉባኤ ማጠናቀቂያ ላይ የፓርቲያቸውን እጩነት ከተቀበሉበት ንግግር የተቀነጨበ ነው የሰማችሁት። በአብይ ርዕስ ይዘነዋል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ሰኔ 16 ቀን 2010 ዓ.ም ለጠቅላይ ሚኒስትር አብይ አህመድ ድጋፍ መስቀል አደባባይ በተጠራው ሰልፍ ላይ ቦምብ በመወርወር የሰው ሕይወት በመቅጠፍና ንብረት በማጥፋት ጨምሮ በሽብር ወንጀል የተከሰሱት 5 ግለሰቦች የጥፋተኝነት ፍርድ እንደተላለፈባቸው ተገለጸ። የጥፋተኝነት ፍርድ የተላለፈባቸው ጌቱ ግርማ፣ ብርሃኑ ጃፋር፣ ጥላሁን ጌታቸው፣ ባሩ ቶላና ደሳለኝ ተስፋዬ የተባሉ ግለሰቦች ናቸው ተብሏል። 5ቱም ግለሰቦች በጋራ ስምምነት በወቅቱ በመስቀል አደባባይ ቦምብ በመወርወር የሁለት ሰዎች ሕይወት እንዲጠፋና ሌሎች 163 ሰዎች ላይ የአካል ጉዳት እንዲደርስባቸው ማድረግን ጨምሮ ሌሎች ዝርዝር ወንጀሎችን ጠቅሶ አቃቢ ሕግ በዋና ድርጊት ፈጻሚነትና ተባባሪነት ከሷቸዋል። ፍርድ ቤቱ ከዚህ ቀደም የአቃቢ ሕግ ምስክር ሰምቶ ተከሳሾቹም የመከላከያ ምስክር አቅርበዋል። የሁለቱን ወገን ክርክር የመረመረው የከፍተኛ ፍርድ ቤት አንደኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት በዛሬው ዕለት ሁሉም ተከሳሾች ላይ የጥፋተኛነት ፍርድ አስተላልፎባቸዋል። የቅጣት ውሳኔ ለመስጠትም ለጥቅምት 17 ቀን 2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ህዳር ወር የሚካሄደው ምርጫ ለአሜሪካ የኑሮ ዘዬ መቆማችንን ወይም ደግሞ ስንቅል የሆነ ንቅናቄ ሀገራችንን እንዲያጠፋና እንዲደመስስ የምንፈቅድ መሆናችንን ይወስናል ብለዋል። ፕሬዚዳንቱ ትላንት ማታ ይህን ያሉት ሪፑብሊካዊውን ፓርቲ ወክለው ለመወዳደር የተሰጣቸውን ስያሜ በኦፊሴል ለመረከብ ሲሉ ዋይት ሀውስ ቤተ መንግስት ሆነው ለፓርቲያቸው ጉባኤ ባደረጉት ንግግር ነው። ከዲሞክራቱ ተወዳዳሪያቸው ጆ ባይደን ትልቅ ተግዳሮት የገጠማቸው ትራምፕ በዋይት ሀውስ ቤተ መንግስት ሜዳ ላይ ለተሰበሰቡት ሰዎች ባደረጉት ንግግር ይህ ምርጫ በሀገራችን ታሪክ እጅግ ወሳኝ ነው ብለዋል። በሀገሪቱ በሚወጡት የመለኪያ አሃዞችና በህዝባዊ አመለካከት መሰረት ባይደን ትራምፕን እየቀደሙ ነው። የትላንቱ የትራምፕ የምርጫ ንግግር ታዲያ ዲሞክራቱን ተወዳዳሪያቸው ጆ ባይደንን ማጥቃት ላይ ያተኮረ ነበር። ወደኋላ በሰፊው ይቀርባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቀድሞ የማሊ ፕሬዚደንት ኢብራሂም ቡባካር ኬይታ ተይዞበት ከነበረው ኪታ ወታደራዊ ሰፈር ትናንት ከተለቀቁ በኋላ ዛሬ በመዲናይቱ ባማኮ ገብተዋል። ብሔራዊ የህዝቡ መድን ኮሚቴ የሚል ስያሜ ያለው ወታደራዊ ቡድን ባለፈው ሳምንት ባካሄደው መፈንቅለ መንግስት ከይታን መያዙ የሚታወቅ ነው። ከይታ ብዙም ሳይቆዩ ከስልጣናቸው እንደተሰናበቱ አስታወቁ። ከይታ በወታደሮቹ በተያዙበት ወቅት ከስልጣን አልተወገድኩም፣ ወደ ስልጣን መመለስም አልፈልግም፣ ሀገሪቱ በተቻለ ፍጥነት በዲሞክራሲያዊ መንገድ ወደ ተመረጠ መንግስት እንድትመለስ ነው የምፈልገው ማለታቸው ተገልጿል። የተባበሩት መንግስታት ድርጅትና የምዕራብ አፍሪካ የኢኮኖሚ ማህበረሰብ ከይታ ከተያዙበት በሰላም እንዲለቀቁ ጠይቀው ነበር። ብሔራዊ የህዝቡ መድህን ኮሚቴ በተቻለ ፍጥነት የሽግግር ፕሬዝደንት ለመሰየም እንዲቻል ጠቅላላ ምርጫውን የሚከታተል መማክርት ማቋቋም እንደሚፈልግ ተገልጿል። ሱዳን ላይ የደረሰው የጎርፍ መጥለቅለቅ በታሪክ ባልታየ መልኩ ከፍተኛ በመሆኑ የበርካታ ሰዎች ህይወት ማጥፋቱና በብዙ ሺዎች የሚቆጠሩ ቤቶችን መደምሰሱ ታውቋል። በአንዳንድ የመዲናይቱ ካርቱም ሰፈሮችም እንደዘለቀ ተገልጿል። የጎርፉ ብዛት ሱዳንን ያጥለቀለቀው ታላቁን የህዳሴ ግድብ ውሃ መሙላት ተጀምሮ እያለ ነው። ህዳሴ ግድብ ለወደፊቱ ሱዳን የሚደርስባትን የጎርፍ መጥለቅለቅ እንድትቆጣጠር ይረዳታል ተብሎ ይታመናል። በበጋ ወራት ወቅት ሱዳን የጎርፍ መጥለቅለቅ የሚያዘወትርባት ቢሆንም በአሁኑ ወቅት ግን ባልተጠበቀ መልኩ እጅግ የበዛ በመሆኑ ሰፊ እርሻ መሬቶች እንደተጥለቀለቁ ተዘግቧል። ናይጄሪያ ዓለም አቀፍ የአውሮፕላኖች በረራን የመቀጠሉን ውሳኔ ለአንድ ሳምንት ማራዘሟ ታወቀ። በመጪው ቅዳሜ እንደምትጀምር ነበር ያስታወቀችው። ናይጄሪያ የኮሮና ቫይረስን መዛመት ለመገደብ ሲባል የወጣውን መመሪያ መሰረት በማድረግ እንደ አውሮፓ አቆጣጠር ከመጋቢት 23 ቀን አንስቶ መላ የአውሮፕላን ጉዞን አቁማ ቆይታለች። የሀገሪቱ መንግስት የመጀመሪያዎቹ ወደ ሀገሪቱ የሚበሩ አውሮፕላኖች በፌዴራሏ መዲና አቡጃ እና በንግድ መዲናዋ ሌጎስ ይገባሉ ብሎ ነበር። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በጤና ስጋት ምክንያት ከስልጣን እንደሚሰናበቱ አስታውቀዋል። ወግ አጥባቂው ጠቅላይ ሚኒስትር በቀጠናዊ ግንኙነት ላይ ድብልቅ ስኬት ማግኘታቸው ተዘግቧል። ጠቅላይ ሚኒስትሩ ትላንት ቶኪዮ ሆነው በቴሌቪዥን ባደረጉት ጋዜጣዊ ጉባኤ ሕክምና ላይ ሆኜ ስራዬን ማከናወን አልችልም ብለዋል። ወድቃቸው ላይ በየጊዜው የሚያገረሹ ቁስሎች እንዳሉባቸው ጠቁመዋል። የ65 ዓመት ዕድሜው ጠቅላይ ሚኒስትር ለ8 ዓመታት ለሚጠጋ ጊዜ ነው ስልጣን ላይ የቆዩት። ጃፓን ውስጥ ለዚህ ያህል ርዝመት ስልጣን ላይ ለመቆየት የመጀመሪያው ጠቅላይ ሚኒስትር ናቸው ተብሏል። የስልጣን ጊዜያቸው በመጪው ዓመት ነበር የሚያበቃው። በመጨረሻም የኮቪድ-19 ዜናዎች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው እስከ መጪው ታህሳስ ወር ባለው ጊዜ ውስጥ የአውሮፓውያኑ ዓመት ከማብቃቱ በፊት ማለት ነው የኮሮና ቫይረስ ክትባት መድኃኒት ይኖራታል ሲሉ ትላንት ማታ ተናግረዋል። ፕሬዚዳንቱ ይህን ያሉት የሪፑብሊካውያን ፓርቲ ወክለው ለፕሬዚዳንትነት ለመወዳደር የተሰጣቸውን ስያሜ በኦፊሴል ሲቀበሉ ለሪፑብሊካውያኑ ጉባኤ ባደረጉት ንግግር ነው። ጠበብት እንደሚሉት አስተማማኝነታቸው የተጠበቀና የተፈተኑ ክትባቶችን ለመስራት የአስርተ ዓመታት ጊዜ ሊወስድ ይችላል። ነገር ግን የኮሮና ቫይረስን ለመቆጣጠር ሲባል ክትባት ለመስራት በሚደረገው ዓለም አቀፍ ርብርብ መሰረት በመጪው ዓመት አስተማማኝ የክትባት መድኃኒት ለማግኘት ይቻል ይሆናል የሚል ተስፋ አለ። ዩናይትድ ስቴትስ ውስጥ 5.8 ሚሊዮን የሚሆኑ የኮሮና ቫይረስ በሽተኞች እንዳሉ፣ ይህም በዓለም ደረጃ ካሉት ከ24 ሚሊዮን በላይ የሚሆኑት በቫይረስ የተያዙ ሰዎች 1/5 እንደሚሆን የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። ዩናይትድ ስቴትስ በኮቪድ-19 በሽተኞች ብዛት ከዓለም ቀዳሚ ቦታ እንደያዘች ነው። ብራዚል ሁለተኛ ስትሆን 3.7 ሚሊዮን በቫይረሱ የተያዙ በሽተኞች አሏት። ሶስተኛ የሆነችው ህንድ 3.3 ሚሊዮን የሚሆኑ ሰዎች በቫይረሱ ተይዘዋል። የዓለም የጤና ድርጅት ለኮሮና ቫይረስ የተጋለጡ ሰዎች ሁሉ የህመም ስሜት ባይታይባቸውም እንኳን መመርመር እንደሚኖርባቸው አስገንዝቧል። ማንኛቸውም ከኮሮና ቫይረስ በሽተኞች ጋር የተነካኩትን ሰዎች ተከታትለው መመርመሩ ግድ ይላል ሲሉ የዓለም የጤና ድርጅቷ ማሪያ ቫን ኬርኮቭ አስገንዝበዋል። የዓለም አቀፉ ወረርሽኝ በዓለም ደረጃ መስፋፋት እየጨመረ የሄደው በቫይረሱ ተይዘው እያለ የበሽታው ስሜት የማይታይባቸው ሰዎች በሚያስተላልፉት ምክንያት እንደሆነ ኬርኮቭ ጠቁመዋል። የዓለም የጤና ድርጅት በድጋሚ አስረግጦ ያወጣው መመሪያ የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ካሰማው አዲስ መመሪያ ጋር ይጣረሳል። ማዕከሉ ለወራት ያህል ከኮቪድ በሽተኞች ጋር የተነካኩ ሰዎች ሁሉ የህመሙ ስሜት ባይኖርባቸውም እንኳን መመርመር ይኖርባቸዋል ሲል ከቆየ በኋላ አሁን ስሜቱ ካልታየባቸው በስተቀር መመርመር አያስፈልጋቸውም ብሏል። ለዚህ ውሳኔው የሰጠው ማብራሪያ የለም። እንዲህ አይነቱ ለውጥ በርካታ የአሜሪካ የጤና ባለስልጣኖችን አስደምሟል። የፖለቲካ ዓላማ አለው የሚል ጥርጣሬም አሳድሮባቸዋል። በርካታ የሀገሪቱ ክፍላተ ግዛት የበሽታ መቆጣጠርና መከላከል ማዕከሉ ያወጣውን አዲስ መመሪያ አንከተልም ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ነሐሴ 22 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ኮቪድ-19 አሜሪካ ውስጥ አብዝቶ ከጎዳው መካከል የኢትዮጵያውያንና ትውልደ ኢትዮጵያ ንግዶች ይገኛሉ። አሁን እየተከፈቱ ናቸው። ሐሳቦቻቸውን አካፍለውናል።
ሰው በገባ ወጣ ቁጥር ሲብለቱን አጽዳለን። ራስ ከመጠጫም ከሁሉ ነገር የምንጠቀመው ዲዛይን ስሮ ነው የምንጠቀመው እና ደግመን ለማስተላለፍሽታው እሱ ራሱ በጣም ሌላ ኤክስትራ ወጪ ነው ያደረግ እና ላለመውደቅ ነው እንግዲህ አጠቃላይ የምንሰራው። ግን
በዚህ ምሽት ይዘናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። ዋይት ሃውስ ቤተ መንግስት ቅጥር ግቢ ውስጥ በስተደቡብ ባለው መስክ ላይ በተሰበሰቡ 1500 ሰዎች ፊት ሆነው ፕሬዚደንት ዶናልድ ትራምፕ ትናንት ምሽት ላይ ባሰሙት ንግግር የሪፐብሊካን ፓርቲውን ጠቅላላ ጉባኤ ከመዝጋታቸው በፊት እጩነታቸውን በይፋ ተቀብለዋል። ምሽቱን የተከታተለችው የዋይት ሃውስ ሪፖርተራችን ፓትሲ ዊዳኩስዋራ የሚከተለውን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል።
በትናንትናው የሐሙስ ምሽት ንግግራቸው ፕሬዝደንት ትራምፕ ከዚህ በፊት በ2016ቱ ጠቅላላ ጉባኤና በ2017ቱ በዓለ ሲመታቸው ላይ ያሰሟቸውን ንግግሮች ነው መልሰው ያስተጋቡት።
This election will decide whether we save the American dream.
ይህ ምርጫ የአሜሪካን ህልም የምናቆይበት ወይንም ለሶሻሊስት አጀንዳ አሳልፈን ሰጥተን የተንበረከክንበትን እድላችንን የምናጠፋበት መሆኑን ይወስናል።
ቀደም ሲል አዋቂዎቹ ትማማቾች ያሰሙትን ንግግር ተከትለው ኢቫንካ ትራምፕ አባታቸውን አስተዋውቀዋል።
Tonight I stand before you as the proud daughter of the people's president.
በዛሬው ምሽት እንደ ኩሩ የህዝብ ፕሬዝዳንት ልጅ ሆኜ በፊታችሁ ቆም ያለው
አገሪቱ በየጎዳናው በሚታዩ ነውጦችና ማህበራዊ አለመረጋጋቶች በተሞላችበት በአሁኑ ሰዓት ፕሬዝደንት ትራምፕ ህግና ስርዓትን አስፈላጊነት አስረግጠው የተናገሩ ሲሆን ጆ ባይደን ግን እንደ ሰጋር በቅሎ ማንንም ግራ ክንፍ የዲሞክራቲክ ፓርቲ አክራሪ የሚጋልባቸው ሰው ናቸው በማለት ሊስለዋቸው ሞክረዋል።
ጆ ባይደን ኢዝ ዊክ ሂ ቴክስ ሂዝ
ማርች ጆ ባይደን ደካማ ነው። ተዛዘ የሚቀበለው ከተማቸው ነው ደሞ ከወደመችው ከተማ ደግሞ ከሚሸሹ ግብዞች ነው።
ሁለቱም የዲሞክራቲክና የሪፐብሊካን ፓርቲ ጠቅላላ ጉባኤዎች በግለሰብ ሰብዕና ያተኮሩ በመሆን ተተችተዋል። እጩዎቻቸውን አግዝፈው ወይም ተቃዋሚዎቻቸውን አርከሰው ከመታየት ውጪ በፖሊሲ ጉዳዮች ዙሪያ በበቂ ሁኔታ ያሉት ነገር የለም። በቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዊሊያም ሆይል እንዲህ ይላሉ።
Particularly true, I think, of the RNC's convention. We still haven't heard.
ያ በተለይ የሪፐብሊካን ፓርቲን ጠቅላላ ጉባኤ ሳስበው ትክክል ይመስለኛል። እስካሁን ፕሬዚደንት ትራምፕ ሊሰሩባቸው የሚፈልጓቸው ጉዳዮች ምን እንደሆኑ አልተገለጸም። በአንድ ወቅት በጣም ያሳደግነውን ኢኮኖሚ አሁንም መልሰና መጣዋለን ከሚል ባዶ የተስፋ ቃል ውጪ የተገለጸ ነገር የለም። ካለንበት የኮሮና ቫይረስ ወረርሽኝም እንዴት አድርገን እንደምንወጣ ተብራርቱ የተገለጸ ነገር የለም።
ፕሬዚደንት ትራምፕ የኮሮና ቫይረስ ወረርሽኝን አስመልክቶ ለሚያከናውኑት ስራ ድጋፍ የሰጡት አሜሪካውያን ከአንድ ሶስተኛው እጅ ያነሱ ናቸው። በዚህ ዙሪያ የሚደርሱባቸውን ትችቶች የተከላከሉት አብዛኞቹ የአፍና አፍንጫ ጭንብል ሳያደርጉ ተጠጋግተው በተቀመጡ 1500 ሰዎች ፊት ቆመው ባደረጉት ንግግር ነው። አብዛኞቹም የኮቪድ ምርመራ አልተደረገላቸውም።
Trump's speech marked the end of a Republican National Convention which broke with tradition and pro
የትራምፕ ንግግር የሪፐብሊካንን ጠቅላላ ጉባኤ ማጠናቀቂያ ያመለከተ ነው። ንግግሩ ከልማድና የስነ ስርዓት ወግ ውጪ ባልተለመደ መልኩ የተከናወነ ነው። አንዳንዶቹም ከዋይት ሃውስ በመካሄዳቸው በምርጫ ፉክክር መሳተፍና የመንግስት አስተዳደር ኃላፊነት ወሰንን በመቀላቀል የስነ ምግባር ህጉ የተጣሰባቸው መሆኑን እያነሱ የሚተቹም አሉ።
ጉባኤው ያተኮረው የትራምፕ ጠንካራ የድጋፍ መሰረት የሆኑትና እንዲሁም በሴቶችና በቁጥር አነስተኛ የሚሆኑትን የማህበረሰቦች ክፍሎች ላይ ነው። በአደንዛዥ እጽ ሳቢያ የዕድሜ ይፍታ ተፈርዶባት የነበረችው ጥቁሯን አሊሳ ጆንሰን ጨምሮ በባለቤቷ በህዝባዊ ተቃውሞ ወቅት ስራ ላይ እንዳለ የተገደለው የቀድሞ ጥቁር ፖሊስ መኮንን አን ዶርን የመሳሰሉትም የጉባኤው ተናጋሪዎች የነበሩት ለዚሁ ነው። የሪፐብሊካን ስትራቴጂስት አማንዳ አቪኖ እንዲህ ይገልጹታል።
Had Alice Johnson humanized, put a face on criminal justice reform, and I think there was the most moving.
የወንጀል ህጉ ማሻሻያ የሰውን ህይወት የሚነካ መሆኑን ለማሳየት የአሊስ ጆንሰን ታሪክ ቀርቧል። እኔ ግን በምሽቱ ልብን የሚነካው የአንዶር ንግግር ይመስለኛል። በርግጥ ሁልጊዜ ህግና ስርዓትን የማስፈንና አስፈላጊነት ለመስበክ ስሜት ነኪ ነገሮችን ወደፊት ማምጣት አስቸጋሪ ሊሆን ይችላል። እሷ ግን በትክክል ያንን መልእክት ያደረሰች ይመስለኛል። በተለይም መልእክቱ እንዲደርሳቸው ለሚያስፈልገው በመለስተኛ ከተሞች የሚኖሩ መራጮች ዘንድ ማለት ነው።
ትራምፕ ንግግራቸውን በሚያሰሙበት ወቅት ከዋይት ሃውስ ውጪ ደግሞ ተቃዋሚዎች ተቃውሟቸውን እያሰሙ ነበር። ይህ አገሪቱ ምን ያህል ጫፍና ጫፍ ይዛ እንደተከፋፈለችና በዚህ ሁኔታ ውስጥ ወደ መጪው የጥቅምት ወር ምርጫ እያመራች መሆኑን ያሳያል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ደረጀንና ፓትሲን። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት ዴሞክራቶች፣ በዚህ ሳምንት ደግሞ ሪፐብሊካን በየአራት ዓመቱ የሚጠሯቸውን ጉባኤዎቻቸውን አካሂደዋል። ሪፐብሊካኑ ፕሬዚደንት ዶናልድ ትራምፕ በድጋሚ መረጡ ዘንድ እንዲወዳደሩ በይፋ መርጠዋቸዋል። ባለፈው ሳምንት ዲሞክራቶቹ እንዳደረጉት ሁሉ ሪፐብሊካኑም በዚህ የኮቪድ-19 ወቅት ጊዜው በሚጠይቀው አካላዊ መራራቅ መሰረት ጉባኤዎቻቸውን ለውጥ ባለመንገድ ማካሄድ ግድ ሆኖባቸዋል። ስቲቭ ሬዲሽ ባጠናቀረው ዘገባ ይዳስሰዋል። ቁንጅታዬ ታቀርበዋለች።
We as a state want to bring forth our delegates 172 for Donald Trump.
172 ተወካዮቻችንን ለዶናልድ ትራምፕ ሰጥተናል። የክፍለ ግዛቶች ፓርቲ ተወካዮች በየተራ ለዶናልድ ትራምፕ ድጋፋቸውን ሲሰጡ ነው የሚሰማው። ሪፐብሊካኖች ጉባኤያቸውን የጀመሩት ከዲሞክራቶቹ እጅግ ለየት ባለ መንገድ ነው። ስቴቶች በስም እየተጠሩ የተወካይ ድጋፋቸውን የሰጡበትን ስነ ስርዓት ብዙ ሰው የቴሌቪዥን ዜና በማይከታተልበት ቀኑ ላይ ነው ያከናወኑት። በአካል የተገኙትም ከ2500ዎቹ ተወካዮች ጥቂቶቹ ብቻ ነበሩ። ዲሞክራቶች ደግሞ በአገሪቱ ዙሪያ በመዘዋወር ተወካዮች በቪዲዮ ድጋፋቸውን ሲሰጡ፣ በዚያውም ክፍለ ግዛታቸውን ለተመልካች ለማስተዋወቅ እድል አግኝተውበታል። የአሜሪካን ኢንተርፕራይዝ ኢንስቲትዩት አጥኚው ማቲ ኮንቲኔቲ አስተያየታቸውን ሲሰጡ እንዲህ ብለዋል።
እንደኔ
ከሆነ እንደውም በርቀት በኢንተርኔት የተካሄደ ጉባኤ መሆኑ ለፓርቲዎቹ ጥሩ የሆነላቸው ይመስለኛል። ለዲሞክራቶቹ ጉባኤው በኢንተርኔት መካሄዱ ተጨባጩን የውስጥ ልዩነታቸውን በማያሳይ መንገድ እንዲያከናውኑ ረድቷቸዋል። ፕሬዝዳንታዊ እጩዋችን ተብሎ ሲታወጅ ምንም አይነት የገዘፈ ተቃውሞ ድምጽም ሆነ በርኒ ሳንደርስን ነው የምንደግፈው የሚል ጩኸት አልተሰማም። በሪፐብሊካኑ ጉባኤም ቢሆን የዛሬ 14 ዓመት በየንግግሩ መሃል እንደነበረው ያለ ሂለሪ ክሊንተን ትታሰር ትታሰር የሚል መፈክር አልነበረም።
ዲሞክራቶች ብዙም የተራቀቀ ባልሆነ መንገድ የተቀረጸ አጫጭር ንግግር በጉባኤው ስርጭታቸው ያሳዩ ሲሆን ሪፐብሊካኖቹ ደግሞ ከግዙፉ ሜለን አዳራሽ በአካል በተደረጉ ንግግሮችና በቪዲዮ አማካይነት በተቀረጹ እንግዶች ዝግጅታቸው በአካል የተካሄደ ጉባኤ እንዲመስል ጥረት አድርገዋል። በሪፐብሊካኖቹ ጉባኤ ላይ ንግግር ያደረጉት ጥቂት ተመራጭ ባለስልጣናት ብቻ ነበሩ። የቀድሞው ፕሬዚደንት ጆርጅ ደብሊው ቡሽም አልነበሩም። በቫንደርቢልት ዩኒቨርሲቲ የኮሚኒኬሽንስ ፕሮፌሰሯ ቬኔሳ ቤዝሊ ምን ማለት እንደሆነ ይገመግሙታል።
The absence of the old guard of the Republican Party is definitely meaningful this year as we've noted.
ጉምቱ ጉምቶቹ የሪፐብሊካን ፓርቲው አባላት አለመገኘታቸው በርግጥ የሚነግረን ነገር አለ። የፓርቲውን ቀጣይነትና የፓርቲው ድጋፍ እንዳለ ማሳየት ነው የምትፈልገው። ነገር ግን አንጋፋዎቹ አባላት ዘንድሮ ለመሳተፋቸው ያ የግድ አስፈላጊ እንዳልሆነ ጠቁሟል።
አብዛኞቹ ተናጋሪዎች እንዲያውም የፕሬዝደንቱ ቤተሰብ አባላት ልጆቻቸው የልጆቻቸው ባለቤቶች ነበሩ። የአሜሪካ ኢንተርፕራይዝ ኢንስቲትዩቱ ማቲው ኮንቲኔቲ እንደሚከተለው አይተውታል።
If the goal of the convention is to enthuse his voter base,
የጉባኤው ዓላማ ደጋፊዎቻቸውን ማነቃቃት ወይም ደግሞ ከአራት ዓመት በፊት ዶናልድ ትራምፕን ለምን እንደመረጡ ለማስታወስ ከሆነ ቤተሰባቸው ልክ እንደ አንድ ሪፐብሊካን ወይም የህዝብ ተመራጭ ባለስልጣን ያን ማድረግ ይችላሉ። እንዲያውም ምናልባት እነሱ ቢናገሩላቸው ሳይሻል አይቀርም። ምክንያቱም የሳቸው ግንባር ቀደም ደጋፊዎች የተለመደውን የፖለቲካ ባህል እጅግ በጣም በጥርጣሬ እንደሚመለከቱ እናውቃለን።
ቀዳማዊት እመቤት መላኒያ ትራምፕ በጉባኤው ላይ ባደረጉት ንግግር በኮቪድ-19 ምክንያት ጉዳት ለደረሰባቸው ቤተሰቦች ሀዘናቸውን ገልጸዋል። ሌሎች ተናጋሪዎች ደግሞ የፕሬዝዳንቱን የወረርሽኙን አያያዝ እያደነቁ ሲናገሩ ተደምጠዋል። ዲሞክራቶች በበኩላቸው ትራምፕ የወረርሽኙን ጉዳይ በትክክል አልያዙትም በማለት በጉባኤያቸው ላይ በብዛት ሲተቹ ተሰምተዋል። የወረርሽኙ ፖለቲካ በሌላ መንገድ ተንጸባርቋል። እንደገና የአሜሪካን ኤንተርፕራይዝ ኢንስቲትዩቱ ማቲው ኮንቲኔቲ
Joe Biden of course talked to his guests via Zoom.
ጆ ባይደን ከታዳሚዎቻቸው ጋር የተነጋገሩት ዙም በሚባለው የኢንተርኔት መገናኛ መረብ አማካይነት ነው። ባይደን ከሰው ጋር ተቀራርበው በሚገናኙበት ጊዜ ሁሉ የአፍና አፍንጫ ጭንብላቸውን በማድረግ አራያነታቸውን ያሳያሉ። ዶናልድ ትራምፕ ደግሞ በዋይት ሃውስ በአካል ስብሰባዎች ሲያካሂዱ ተሰብሳቢዎቹ ጭንብል አድርገው አይታዩም። እናም ይሄ በሁለቱ ፓርቲዎች መካከል ያለውን ትልቅ ልዩነት የሚያሳይ ይመስለኛል። ይህ ደግሞ ኮሮና ቫይረስን መታገል ብቻ ሳይሆን የወደፊቱ የአገሪቱ እጣን በተመለከተ ያላቸውን አቋምም የሚያንጸባርቅ ነው።
ሁለቱም ፓርቲዎች የዚያኛው ፓርቲ እጩ ቢያሸንፍ አሜሪካ የሚጠብቃት የጨለማ ጊዜ ያሉትን በጉባኤዎቻቸው ላይ ገልጸዋል። ፕሮፌሰር ቬኔሳ ቤስሊ ያስተዋሉትን እንዲህ ሲሉ ይገልጻሉ።
I think what's interesting about this moment is that optimism as a claim
በጉባኤዎቹ ላይ ልብ ካልናቸው ነገሮች አንዱ ሁለቱ ወገኖች ስለመጻ የተስፋቸው በተለያየ መንገድ መግለጻቸው ነው። በዲሞክራቲክ ፓርቲ ጉባኤ ላይ በስሜት የራስም ጉዳይ ነው በሚል አይነት ተመስጦ ነበር የሚናገሩት። በተለይ በኮቪድ-19 ምክንያት ህይወታቸው ያለፈ ሰዎች ምስል ሲያሳዩ በሐዘን ስሜት ተውጠው ይታዩ ነበር። በሪፐብሊካኖቹ በኩል ደግሞ ዲሞክራቶች ያዙ እንደሆነ የሀገሪቱ የወደፊት እጣ ፈንታ ምን እንደሚሆን ማስረዳት ላይ ነበር ይበልጡን ያተኮሩት።
የሁለቱንም ፓርቲዎች ብሔራዊ ጉባኤዎች በቴሌቪዥን የተከታተለው ሰው ብዛት ከአራት አመታት በፊት ከነበረው ያነሰ እንደነበረ ተስተውሏል።
አመሰግናለሁ ቆንጂት። ወደ ተከታዩ ዘገባ ንዝለቅ። ወደ አዲስ አበባ ይወስደናል። የአዲስ አበባ ከተማ አስተዳደር የሰላም ምክር ቤት መስርቷል። ሁሉም ነዋሪ የከተማው የሰላም አምባሳደር እንዲሆን ምክትል ከንቲባ ወይዘሮ አዳነች አቤቤ ጥሪ አቅርበዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
የሰላም ምክር ቤቱ በአዲስ አበባ ዘላቂ ሰላም ለማስፈን የሚከሰቱ ግጭቶችና አለመግባባቶችን ቀድሞ ለመከላከል የሕግ የበላይነትን ለማረጋገጥና ግጭቶችን በሰላማዊ መንገድ ለመፍታት የተቋቋመ መሆኑ ተገልጿል። ህብረተሰቡን በማሳተፍ የነዋሪውን የሰላም ባለቤትነት ማረጋገጥም የምክር ቤቱ ዓላማ ነው። በመስረታው ጉባኤ ላይ ምክትል ከንቲባ ወይዘሮ አዳነች አቤቤን ጨምሮ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች እንዲሁም ሌሎች ጥሪ የተደረገላቸው የህብረተሰብ ክፍሎች ተሳታፊ ሆነዋል። በሰነ ስርዓቱ ላይ የተናገሩት የከተማው ምክትል ከንቲባ ወይዘሮ አዳነች አቤቤ የበርካታ ዓለም አቀፍ ተቋማት መቀመጫ የሆነችን አዲስ አበባ ነዋሪዎች ሰላም በአስተማማኝ ሁኔታ ማረጋገጥ የምክር ቤቱ መሰረታዊ ተግባር ነው ብለዋል።
የሮሮ ምንጭ ከሆኑ ጉዳዮች መካከል ህዝቡን በብሔር በሃይማኖት በቋንቋ በመከፋፈል ወይም ህብረ ብሔራዊነትን ባለመቀበል የእኩይ ፍላጎታቸው ማስፈጸሚያ መንገድ ሊያደርጉት ሲታትሩ ይታያል። በአህጉር አቀፍ እንዲሁም ቀጠናዊ ጉዳዮች ላይ ጉልህና ግንባር ቀደም ሚና የምትወጣ ሶስተኛዋ ዓለም አቀፍ የዲፕሎማቲክ መዲና ናት። በቀጣይም ይህንኑ አህጉራዊ ሚናዋን የሚያስቀጥል ሰላም ማስፈን ተግባር ከፍተኛ ትኩረት ሰጥተንና ጠናክረን መቀጠል ይኖርብናል።
የምሽት ቅሚያን፣ የተሽከርካሪ ስርቆትን በቡድን በመደራጀት የህብረተሰቡን ሰላም ማድፍረስና ህገወጥ የመሬት ወረራን በመሳሰሉት ላይ የማያዳግም እርምጃ መውሰድ እንደሚያስፈልግም ወይዘሮ አዳነች አሳስበዋል። የነዋሪውን ሰላም ማረጋገጥ እንደሚገባ ያሳሰቡት ወይዘሮ አዳነች መላው የከተማ ነዋሪዎችም በዚህ ተግባር ከመንግስትና ከሰላም ምክር ቤቱ ጎን መቆም ይኖርባቸዋል ሲሉ አሳስበዋል።
መንግስት ሰላምን የማስከበር ግንባር ቀደም ሚና ቢኖርበትም ሰላም በመንግስት ብቻ የሚረጋገጥ ሳይሆን ሁሉን አቀፍ የማህበረሰብ ባለቤትነትን ይጠይቃል። በከተማችን አንዱ ሰርቶ ሌላው ነጥቆና የነዋሪውን ሰላም አውቆ የሚኖርባት ከተማ እንዳትሆን ለማድረግ ሁላችንም የበኩላችንን ኃላፊነት እንድንወጣ በትህትና ጠይቃለሁ። የአዲስ አበባ ከተማ የሰላም ምክር ቤት የተጣለበትን ህዝባዊ አደራና ይዞት የተነሳውን በጎና የተቀደሰ ዓላማ ከግብ ለማድረስ ታሪካዊ ኃላፊነቱን በሚገባ እንዲወጣ ከአደራ ጭምር እያሳሰብ ሁላችንም ለሰላማችን ዘብ እንቁም ብዬ ጥሬን አቀርባለሁ።
ወይዘሮ አዳነች አያይዞም ነዋሪው ከምንጊዜም በላይ ከጸጥታ መዋቅሩ ጋር በቅርበት በመስራት የከተማዋን ሰላም ለማስጠበቅ ያለውን ቁርጠኝነት ሊያረጋግጥ ይገባል ብለዋል። የአዲስ አበባ አስተዳደር ጸጥታ ቢሮ ኃላፊ አቶ አዱኛ ደበላ በኩላቸው የሰላም ምክር ቤት ማቋቋም ያስፈለገውን የከተማዋ ሰላምና ጸጥታ ፈተና እየገጠመ መምጣቱ ነው ብለዋል።
ሰላማችን በተለምዶ ከሚደፈርስባቸው ምክንያቶች መካከል እንደ ስራ አጥነት፣ ልዩ ልዩ ግጭቶች፣ ኢኮኖሚያዊና ማህበራዊ መነሻዎች ያላቸው ወንጀሎች፣ ሌሎችም ክስተቶች የተለመዱና የነበሩ ቢሆንም በአሁኑ ወቅት ህዝባችንን የሚታወቅባቸው ቱባ ባህሎችና እሴቶች እየተሸረሸሩ በመምጣታቸው ምክንያት በህዝቦቻችን መካከል መጠራጠርና እርስ በራስ ያለመተማመን አደጋ እያንዣበበብን ይገኛል።
የሰላም ምክር ቤቱ ከተለያዩ የማህበረሰብ ክፍሎች የተወጣጡ መሆኑን የጠቀሱት ኃላፊው ለሰላም ዘብ እንደሚቆሙ ተስፋ ተጥሎበታል በማለትም ተናግሯል። የሰላም ምክር ቤቱ በከተማ በክፍለ ከተማና በወረዳ ደረጃ የሚቋቋም ሲሆን ተጠሪነቱ ለከተማው ምክር ቤትና ለከተማ ሰላምና ጸጥታ ቢሮ መሆኑም ተገልጿል። በወረዳና ክፍለ ከተማ ደረጃ የሚቋቋሙት ደግሞ ተጠሪነታቸው በየወረዳዎቹ ለሚገኙ የሰላምና ጸጥታ ጽህፈት ቤቶች መሆኑን ነው የተገለጸው። የሰላም ምክር ቤቱን ለማቋቋም የተካሄደው ሰፊ ውይይት ፕሬዝዳንት፣ ምክትል ፕሬዝዳንትና ስራ አስፈጻሚዎችን በመምረጥ ተጠናቋል። በዚህ መሰረትም ፕሮፌሰር ጣሰው ወልደሃና ፕሬዝዳንት፣ አርቲስት መቅደስ ጸጋዬ ምክትል ፕሬዝዳንትና የአዲስ አበባ ጸጥታ ቢሮ ኃላፊ አቶ አዱኛ ደበላ ጸሐፊ በመሆን ተመርጧል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ወደ ተከታዩ ዘገባ እንሸጋገር። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ሊሰጠው የነበረውን ጋዜጣዊ መግለጫ ፖሊስ እንዳይካሄድ አግዷል። ፓርቲው እገዳው የተፈጸመው የመግለጫው ይዘት ይፋ እንዳይደረግ በመፍራት ነው ብሎ እንደሚያምን እንጂ ህግ እንዳልተላለፈ አስታውቋል። ከፖሊስ ምላሽ አልተገኘም። መለስካቸው ማዘርዘሩን ይዟል።
ዛሬ ከረፋዱ 5 ሰዓት ላይ ኢዜማ ራስ ሆቴል አዳራሽ ጠርቶት የነበረው ጋዜጣዊ ጉባኤ በፖሊስ ክልከላ ሳይካሄድ ቀረ። ፓርቲው በአዲስ አበባ ከተማ የመሬት አጠቃቀምና የጋራ መኖሪያ ቤቶች ማስተላለፍ ጋር ተያይዘው ያሉ ችግሮችን አስመልክቶ ያደረገውን ጥናት ውጤት ይፋ አድርጋለሁ ሲል በጠራው በዚህ ጋዜጣዊ ጉባኤ አያሌ ጋዜጠኞች ለመሳተፍ በሰዓቱ የደረሱ ቢሆኑም በፖሊስ ክልከላ ምክንያት መግለጫውን መስጠት ለምን እንዳልተቻለ የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ለነበሩት ጋዜጠኞች አብራርተዋል።
በዚህ በአዲስ አበባ ውስጥ የሚካሄደውን መሬት ወረራና የጋራ መኖሪያ ቤቶች ማስተላለፍ ጋር ተያይዞ የሚነሱ ቅሬታዎችን ተቀብለን አንድ የብሔራዊ ስራ አስፈጻሚ አባላት የተዋጡበት ኮሚቴ አቋቁመን ጥናት ስናደርግ ነበር። ያንን ጥናት ይፋ ለማድረግ ነበር ዛሬ ጋዜጣዊ መግለጫውን የጠራ ነው። ጋዜጣዊ መግለጫውን ስናዘጋጅ ከዚህ በፊት እንደምናደርገው ለሆቴሉ አስቀድመን አሳውቀን ቦታ እንዲይዙልን አድርገናል። ክፍያም ፈጽመናል። ከዛ በኋላ ደግሞ የአስቸኳይ ጊዜ አዋጅ ላይ በመሆናችን የኮቪድ ወረርሽኝን ለመቆጣጠር በወጣው አስቸኳይ ጊዜ አዋጅ የሰላም ሚኒስትር እንደዚህ አይነት ስብሰባዎች እንዲደረጉ ሲደረጉ ማወቅ አለበት በሚለው መሰረት አስቀድመን ደብዳቤ ጽፈንላቸው ነበረ። ኢሜይልም አድርጉልን ስላሉ ኢሜይል አድርገንላቸው ኢሜይሉ መድረሱን አረጋግጠን ነበር። ሰላም ሚኒስትር ከዛ በኋላ የሚጠበቅበትን ኃላፊነት ይወጣ የኛ ኃላፊነት አይደለም። ዛሬ ግን ጋዜጣዊ መግለጫውን ለመስጠት ስንመጣ ያጋጠመን ነገር ምንድን ነው? የቂርቆስ ክፍለ ከተማ ፖሊስ መምሪያ ጋዜጣዊ መግለጫውን ፍቃድ ስለሌለው መስጠት አትችሉም የሚል እቀባ ነው እንግዲህ ያስቀመጠብን። በዛ ምክንያት ጋዜጣዊ መግለጫውን መስጠት አልቻለም።
ከዚህ በፊት እንዲህ ያለ ችግር አጋጥሟችሁ ያውቃል ለሚለው ጥያቄም አቶ ናትናኤል ምላሽ ሰጥተዋል።
ከዚህ በፊት የምናደርገው ምንድነው? ተመሳሳይ ፕሮሲጀር ነው የምንከተለው እና ምንም እንደዚህ አይነት ችግር አጋጥሞን አያውቅም። እኛ ዛሬ ከምንሰጠው መግለጫ ይዘት ጋር በቀጥታ የተያያዘ ክልከላ እንደሆነ ነው የምናምነው። እንግዲህ እኛ መግለጫ ስንሰጥ በህጋዊ መንገድ ሄደን አመልክተን ነው መግለጫ መስጠት የፈለግነው። ይዘቱን ግን ወደፊት ስናወጣው እንደምታዩት በጣም ብዙ ህገወጥ የሆኑ ስራዎች ሲሰራ የመንግስት አካላት፣ የጸጥታ አካላት ማስቆም ሲገባቸው እንደውም የማስቻል ስራ ሲሰሩ እንደነበረ ማስተዋል ችለናል። ስለዚህ ችግሩ ያለው ከመከተል የሚገባንን ቅደም ተከተል ሳንከተል ወይም ህግ ጥሰን ሳይሆን ከጥናታችን ውጤት ፍራቻ ጋር የተያያዘ ነው ብለን ነው ምናምን።
አቶ ናትናኤል አክለውም እንዲህ ያሉ የፖሊስም ሆነ በጠቅላላ የመንግስት ተመሳሳይ እርምጃዎች ሊገነባ ጥረት እየተደረገበት ነው ለሚባለው ዴሞክራሲያዊ ስርዓት እንቅፋት እንደሆነም ጠቁመዋል።
እኛ በረጅም ጊዜ በስክነት የሚገነባ ዴሞክራሲያዊ ስርዓት ነው ሀገራችንን ውስጥ ያሉ ብዙ ችግሮችን ይፈታል ብለን የምናስበው። እንደዚህ አይነት ሁኔታዎች ያንን ሂደት የሚጎዱ ናቸው። የዴሞክራሲያዊ ስርዓት መገንባት ሂደትን የሚጎዱ ናቸው። መንግስት ተሳስቶ ከሆነ ስህተቱን ማወቅ አለበት። ህብረተሰቡ ስህተቱን ማወቅ አለበት። በዛ መሰረት የእርምት እርምጃ መወሰድ አለበት። ከዛ ውጪ ባለ መንገድ የሀሳብ ነጻነትን በመገደብና መረጃዎችን ለህዝብ እንዳይደርሱ በመከልከል ዲሞክራሲያዊ ስርዓት አይገነባም። ያ ማለት ደግሞ ሀገራችን ውስጥ ያለው የፖለቲካ የማህበራዊና የኢኮኖሚያዊ ችግሮች አይፈቱም ማለት ነው። ስለዚህ ይህንን እንደዚህ አይነት ክልከላዎች የምናያቸው እንዲህ ለአንድ ጊዜ የተከሰቱ ብቻ ሳይሆን በረጅም ጊዜ መገንባት የምንፈልገውን ዲሞክራሲያዊ ስርዓት እንቅፋት እንደሆኑ አድርገን ነው የምናያቸው።
በስፍራው ከነበሩ የፖሊስ መኮንኖች ክልከላውን ምክንያት ለማጣራት ያደረግኩት ሙከራም ፈቃደኛ ስላልነበሩ ምላሽ አልሰጡኝም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ተከታዩ ዘገባ ወደ ትግራይ ይወስደናል። ትግራይ ክልል ውስጥ ባለፈው ሳምንት የገባ የበረሃ አንበጣ መንጋ ወደ 10 ወረዳዎች ላይ ተዛምቷል። መንጋው በአዝርት ላይ ጉዳት እያደረሰ እንደሚገኝና የጉዳቱ መጠን እየተጠና መሆኑን የክልሉ የግብርናና ገጠር ልማት ቢሮ ገልጿል። የአንበጣው መንጋ በህብረተሰቡ ላይ ስላለው ተጽዕኖ ሙሉጌታ ጽብሃ አርሶ አደሮችን ጠይቋል። እንዲሁም በበጎ ፈቃድ መንጋውን በመከላከል ላይ ያሉትንና የክልሉን የግብርናና የገጠር ልማት ቢሮ ማነጋግሯል። ከመቀሌ ዘገባ አለው።
በትግራይ ክልል ባለፈው ሳምንት ቀድሞ የአንበጣ መንጋ ከገባባቸው አካባቢዎች አንዱ የራያ ጨርጨር ወረዳ ባላ ቀበሌ ነው። አርሶ አደር አሰፋ ያሲን የቀበሌው ነዋሪ ናቸው። በግማሽ ሄክታር ጤፍ የተዘራው ማሳቸው በአንበጣ መንጋው ጉዳት እንደደረሰበት ይናገራሉ። በተመሳሳይ በሌሎች የአካባቢው አርሶ አደሮች ማሳም መንጋው ጉዳት ቢያደርስም የጤፍ አዝርዕቱ በአሁኑ ጊዜ ዳግም እየበቀለ ይገኛል ብለዋል። በቀጣይ ግን ከባድ ስጋት አለን በማለት አቶ አሰፋ ተናግሯል።
ከአሁን በኋላ ከመጣ ምናልባት በይቀደምም ስለመጣ ሁለተኛ ሶስተኛ ደረጃ የመጨረሻው ደረጃ ሶስት ብላ ደረጃ እየበዛን ኃይሉን እያጠናከረም ስለሚመጣ ምናልባት የማባረሩን በከባሮ የሚሄድበት አይነትም አይኖራም ብለን አንገምትም። ሁለተኛ ርጭቱ ላይ ነው የቸገረን ነው ማለት ነው።
በአሁኑ ጊዜ የአንበጣ መንጋው ለመከላከል አርሶ አደሩ በየማሳው እንደሚውል አቶ አሰፋ ገልጸዋል። የክልሉ ምስራቃዊ ዞን ጽራ ወንበርሳ ወረዳ ነዋሪ አቶ ክንደየ ሀፍቱ በበኩላቸው በአካባቢያቸው የሚገኝ የደስ አደን ጨምሮ በአንበጣ መንጋው ጉዳት እየደረሰበት ይገኛል ብለዋል። በአካባቢው የበረሃ አንበጣ ለመከላከል የጸጥታ ኃይሎች ከአካባቢው ነዋሪዎች ጋር እየሰሩ ነው ሲሉም ገልጸዋል።
የአንበጣ መንጋው ከቆላ ዴታ ጀምሮ እስከ ደጋ የእርሻ መሬቶች በጣም ከባድ ጉዳት እያደረስን ያለው ለመከላከልም የአካባቢ ማህበረሰብ ከልዩ ኃይል የትግራይ ልዩ ኃይል መከላከያ ድጋፍ እያደረጉ ቢሆንም ያው ከመንጋው ስፋትና ብዛት አንጻር ሲታይ ግን ያው በእርሻ መሬቶች ላይ ያው ሰፊ ጉዳት እያደረስን ያለ።
በአርሶ አደሮች የሚደርሰው ተጽዕኖ ለመከላከል ከሚሰሩ ሰዎች አንዱ ዶክተር አኸዛው አለም ሀድራ ተብሎ በሚታወቅ የራያ ልማት ማህበር አንበጣ መንጋው ለመከላከል የሚያስችል ቁሳቁሶች እያቀረቡ መሆኑ ገልጸዋል።
ርችት ገዝተን ወደ ህብረተሰቡ ልከናል እና ደግሞ ከዚህ በተጨማሪም ዛሄደን የተወሰነ ገስ ቦታው ላይ በመሄድ ችግሩ ምን እንደሚመስል መራራ አይተን መጥተናል። ከዛ በተጨማሪ ያው ህዝቡም እንደዚሁ ተባብሮ እየሰራ ነው እየተባበረ ነው። ግን ከአሁን በፊት እንደነበረው አይነት ሁኔታ አይደለም ማለት ከአሁን በፊት የአንበጣ መንጋ መጣ ነበር። ግን በዛን ሰዓት የተቀናጅ አሰራር ነበር። አሁን ላይ ስታየው ግን በተለይ ከተማው ላይ ያለው የወጣቱ እዛ ተባብሮ ከመሄድ ጋር እና እዛው ከመከላከል ትንሽ ክፍተት እንዳለ ነው ያየሁት። ምክንያቶች ሊኖሩ ይችላሉ። አሁን እንደ ባለፈው ነበረ ማለት አልችልም። ግን አሁንም እየሰሩ ነው። በእርግጥ ግን አሁን ካለው ከምርጫ ዝግጅት ኮረናም ከመሆን አንጻር ምናልባት ብዙ ሰው እንዲሳተፍ የተደረገ አይደለም።
ባለፈው ጥቅምት ወር የበረሃ አንበጣ ለመከላከል የተደረገ የነበረው የወጣቶች እንቅስቃሴ ተቀዛቅዘዋል ያሉት ዶክተር አኸዛም ለአርሶ አደሩ ጥቅም ሲባል ወጣቱ በመከላከል ሊሰማራ ይገባል ብለዋል። የትግራይ ክልል የግብርናና ገጠር ልማት የህዝብ ግንኙነት ኃላፊ አቶ ሚካኤል ምሩጽ ባለፈው ሳምንት በክልሉ የገባ የአንበጣ መንጋ ወደ 10 ወረዳዎች እንደተስፋፋ ገልጸዋል። እስካሁን ከ10 በላይ የአንበጣ መንጋ ወደ ክልሉ መግባቱ ገልጸው መንጋው ያደረሰው ጉዳት እየተጠና ነው በማለት አስታውቋል።
በአሁኑ ሰዓት ወደ 10 ወረዳዎች እና ከ6-33 ቀበሌዎች የሚሆኑ በዚህ የአንበጣ መንጋ ተከሰተባቸው አካባቢዎች ናቸው ያሉት እና በአሁኑ ሰዓት በአፋር ክልል የሚመጣ የበረሃ አንበጣ መንጋ ነው ያለው። ይህ የበረሃ አንበጣ መንጋ ደግሞ በማሳም ሊያርፍ ስለሚችል በተለይ ደግሞ የጤፍ ዝርያ፣ የስንዴ ዝርያ ባሉበት አካባቢ የሚያርፍበት አጋጣሚ ስላለ ጉዳቱ ለወደፊቱ ባለሙያዎች አሁን ተልከው እንደ ቲም ከአዝረትና ከአደጋ መከላከል ዝግጁነትና ከአዝረት ስራ ሂደት ተጧጥቶ ማለት ነው እንደ ኮሚቴ ሴት ተደርገው በአሁኑ ሰዓት ፍተሻ እያካሄዱ ነው።
የአንበጣ መንጋው ለመከላከል ከፌዴራል መንግስትና አፋር ክልል መንግስቶች ጋር በመተባበር እየተሰራ ነው ብለው ከአማራ ክልል ጋር በወቅታዊ ፖለቲካዊ ሁኔታ ተባብረው እየሰሩ እንዳልሆነ ደግሞ ገልጸዋል።
የፖለቲካ ሁኔታ ግን ጥሩም ስላልሆነ ማለት ነው መረጋጋትም ስለሌለ እንደ ልብ እስከፈለክበት ቦታ ገና በእንጭጩ በጣም መንጋውን ለመመከት የሚያስችል ስራ የተካሄደበት ሁኔታ አይደለም ያለው እና አሁን ግን እኛ የለን አማራጭ ወደ ክልላችን የሚበረው ወይም ደግሞ የሚገባው የአንበጣ መንጋ ለመከላከል በቀን በቀን የማባረር ስራ እንዲሁም ደግሞ በሌሊት የኬሚካል ርጭት ስራ እየተካሄደ ነው የሚገኘው። ከአማራ ክልል መንግስት እስካሁን ድረስ በዚህ ደረጃ የሰራንበት ሁኔታ የለም። ምክንያቱም የከፋውን ብናይ ወደ ጥቅምት ወር አካባቢ የተከሰተው ወደ 18 መንጋ ነው ወደ ክልላችን የገባው ተመላለሱ ማለት ነው። በአማራም በአፋርም አካባቢ ሲገባ ነበር እና ከአፋር አዋሳኝ ወረዳዎች አብረን ስንሰራ ነው የከረም ነው። ነገር ግን ከአማራ ክልል በዚህ ረገድ የሚገለጽ እዚህ ግባ የሚባል ስራ የተሰራ ነገር የለም። አሁን እንደ ግለሰብ ማለት ነው ከአማራ ክልልም የሚጠቁሙን አሉ። እንደ ግለሰብ ተቋማ የሆነ ግንኙነት ግን እስካሁን ድረስ የለም ማለት ነው።
የአንበጣ መንጋው የትግራይ ክልል ከአፋር ክልል በሚያዋስኑ 3 ዞኖች መከሰቱ የገለጹት አቶ ሚካኤል በቀጣይ ወደ ሌሎች ሊስፋፋ እንደሚችሉ ትንበያዎች ያመለክታሉና ተገቢ ጥንቃቄም ያስፈልጋል ብለዋል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም
አመሰግናለሁ። ሙሉጌታ፣ በሌላ በኩል የአንበጣ ወረርሽኝን ለመከላከል ህብረተሰቡ አካባቢውን በትኩረት እንዲቃኝና ሲታይም ለሚመለከተው ክፍል ፈጥኖ እንዲያሳውቅ የኤርትራ ግብርና ሚኒስቴር መልእክት አስተላልፏል። ብርሃነ በረሃ ከአስመራ ዘገባ አለው።
የምስራቅ አፍሪካ ሜትሮሎጂ ትንበያዎች እንደሚያመለክተው ከህንድ ውቅያኖስ የሚነሳው የባህር ትነት የኤርትራን ከፍተኛ አካባቢዎችን ጨምሮ በምስራቅ አፍሪካ ተራራማ አካባቢዎች በተቀረው የክረምት ወቅት ብርቱ ዝናብ እንደሚያስከትል ያመለክታል። ዝናቡ የጎርፍና መጥለቅለቅ አደጋን ከማስከተሉም ባለፈ በምስራቅ አፍሪካ ሀገራት ለበረሃ አንበጣ መፈልፈል ምቹ ሁኔታን ሊፈጥር እንደሚችል ትንበያው ጨምሮ አመልክቷል። በአሁን ሰዓት በአንዳንድ የምስራቅ አፍሪካ ሀገራት የተከሰተው የበረሃ አንበጣ ወደ ሌሎች ጎረቤት ሀገሮች መዛመቱን ተከትሎ የኤርትራ የግብርና ሚኒስቴር ህብረተሰቡ ጥንቃቄ እንዲያደርግ መልእክት አስተላልፈዋል። ከሰሜናዊና ምስራቃዊ የሶማሊያ አካባቢ፣ ከምስራቅ ኢትዮጵያ እንዲሁም ከየመን የተለያየ ደረጃ ያላቸው የበረሃ አንበጣ መንጋ ከአንዱ ሀገር ወደ ሌላ ሀገር እየተንቀሳቀሱ እንደሆኑ ያመለከተው የኤርትራ የግብርና ሚኒስቴር የማስጠንቀቂያ መልእክት በዚህ ሳምንት በደቡብና ሰሜናዊ ቀይ ባህር ሪጅኖች መታየት መጀመሩን አስታውቋል። በሰሜናዊ ቀይ ባህር ሪጅን እስካሁን በ170 ሄክታር የቁጥጥር ስራ እንደተሰራ የገለጸው የኤርትራ የግብርና ሚኒስቴር የመድኃኒት መርጨት ስራው እየቀጠለ እንደሆነም፣ ከጎረቤት ሀገራት የተዛመተው የአንበጣ መንጋና ምቹ የአየር ሁኔታን ግምት ውስጥ በማስገባት የአንበጣ ወረርሽኙ በስፋት ሊቀጥል እንደሚችል ያመለከተው የኤርትራ ግብርና ሚኒስቴር ከዚህ ባለፈ በኤርትራ የባህር ዳርቻ ላይ የሚፈለፈል አንበጣ በተፈጠረው የመራባት ምቹ ሁኔታ በአንዳንድ የሰሜናዊ ቀይ ባህር አካባቢዎች ለጊዜው መፈልፈል መጀመሩ ተጨማሪ ፈተና ሊሆን እንደሚችል አስጠንቅቋል። ስለሆነም ህብረተሰቡ፣ የአስተዳደር አካላትና የመከላከያ ሰራዊት እንደ ወትሮ ይህን ጉዳይ በትኩረት እየተከታተለ የአንበጣ ወረርሽኝ ይሁን በአገር ውስጥ የሚፈለፈል አንበጣ በሚከሰትበት ወቅት በአካባቢያቸው ላሉ የግብርና ሚኒስትር ሚኒስቴር ያስተዳደር ጽፈት ቤት እንዲሁም ለመከላከያ እዝ በፍጥነት እንዲያሳውቁ የኤርትራ የግብርና ሚኒስቴር መልእክት አስተላልፈዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አመሰግናለሁ ብርሃነ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ታቸውን ያላሳወቁ 184 የመንግስት ባለስልጣናት በቁጥጥር ስር እንዲውሉ መወሰኑን የኢትዮጵያ ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። ባለስልጣናቱ በሕጉ መሰረት ሀብታቸውን እንዲያስመዘግቡ በተደጋጋሚ ቢነገራቸውም መፈጸም ያልቻሉ ናቸው ብሏል ኮሚሽኑ። ሙክታር ጀማል ዝርዝሩን ይዟል።
በቁጥጥር ስር እንዲውሉ የተወሰነባቸው ባለስልጣናት ሀብታቸውን እንዲያስመዘግቡ ከሰኔ 30 2012 የመጨረሻ ጊዜ ገደብ መቆረጡ በተደጋጋሚ ቢነገራቸውም ፈቃደኛ ሳይሆኑ ቀርተዋል ሲል የኢትዮጵያ የሥነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት ዳይሬክተር አቶ መስፍን በላይነህ ለቪኦኤ ገልጸዋል።
በተቀመጠላቸው የግቢ ገደብ ውስጥ አብዛኞቹ ሚኒስትሮች፣ ሚኒስትር ዴታዎች፣ ዋና ስራ አስፈጻሚዎች፣ ዋና ዳይሬክተሮች፣ ምክትል ዋና ዳይሬክተሮች እና በየደረጃ ያለ የስራ ኃላፊ ሀብትን አስመዝግቧል። ይሁን እንጂ አሁን የለየናቸው 184ቱ ከፍተኛ የመንግስት ባለስልጣናት በፌዴራልና በአዲስ አበባ ደረጃ ያሉት ግን በዚህ ውስጥ ማለፍ ያልቻሉ እና እኛም በቴሌቪዥን በራዲዮ እንዲሁም በደብዳቤ ጥሪ ያደረግንላቸው በጥሪው መልካም ፍቃድ ወይም አውንታዊ ምላሽ ያልሰጡና ፍቃደኝነት የጎደላቸው ናቸው ብሎ መውሰድ ይቻላል። በመሆኑም ኮሚሽኑ ማድረግ ያለበት ህግን ማስከበር ስላለበት በሀብት ማሳወቅና ምዝገባዎች አንቀጽ 22 መሰረት ጉዳዩን ለምርመራ አካል መላክ ነው። እንግዲህ ይሄ አፈጻሚ አካል ነው። ከአፈጻሚ አካል ውሳኔ ስንልክ ምንድን ያደረግ ነው? ለፌዴራል ጠቅላይ አቃቤ ሕግና ለፌዴራል ፖሊስ ኮሚሽን በአድራሻ የጻፍ ነው። በግልባጭ ለኢፌዴሪ የሕዝብ ተወካይ ምክር ቤት የተከበሩ አፈ ጉባኤ ይደርሳቸዋል። በዛ መልክ ተልኳል። እንዲሁም በግልባጭ ለኢፌዴሪ ጠቅላይ ሚኒስትር ጽሕፈት ቤት ተልኳል።
ሀብት የማስመዝገቡ ዋና ዓላማ በመንግስት መስሪያ ቤቶች የአሰራር ግልጸኝነትን ለማስፈንና የባለስልጣናቱን ውሳኔ ከህዝብ ጥቅም ጋር እንዳይጋጭ በማድረግ ሙስናና ብልሹ አሰራሮችን ለመከላከል የታሰበ መሆኑን ዳይሬክተሩ አብራርተዋል። ኮሚሽኑ እንዲያዙ የወሰነባቸው 184 የመንግስት ባለስልጣናት ስም ባይጠቀስም በፌዴራል ደረጃና በአዲስ አበባ ውስጥ የተሾሙ መሆናቸውን አቶ መስፍን በላይነህ ተናግረዋል።
በፍትህ አካል ጉዳያቸው ስለተያዘ ስማቸውን ለመዘርዘር ይቸግረናል። ግን እንደው በአጠቃላይ ስንገልጻቸው ግን በፌዴራል ደረጃ ሲባል እንግዲህ በፌዴራል ደረጃ ያሉ መስሪያ ቤቶች ላይ የሚሰሩ እንዲሁም አዲስ አበባ መስተዳደር ከማዕከል እስከ ታችኛው እርከን የያዘበት አግባብ አለ። ግን አሁን የሄድንበት አግባብ ከዚህ በፊት ቅድም እንዳልከው ዋርኒንጉ ወይም አስቀድሞ የማሳወቀው ስራ በደብዳቤ ጻፍንላቸው እና ሰፊ የህዝብ ግንኙነት ስራ የተሰራባቸው ተቋማትና የተቋሙ የስራ ኃላፊዎች ወይም ምክትል ስራ ኃላፊዎችን የሚያካትት ነው።
ከስልጣናቸው አንጻር መግለጽ የሚቻል አለ? ምን ያህል ሚኒስትሮች፣ ምን ያህል ሚኒስትር ዴታዎች፣ ምን ያህል ዳይሬክተሮች ወይ ደግሞ ምን ያህል ቢሮ ኃላፊዎች ሊኖሩ ይችላል?
አሹር ማድረግ ሁሉም ሚኒስትሮች አስመዝግበዋል። ቀጥለው ካሉት ውስጥ ሚኒስትር ዴታዎች አሉበት። በየደረጃ ያሉ የቢሮ ኃላፊዎች አሉ ወይም ደግሞ የተቋም ኃላፊና ምክትል ኃላፊዎች አሉበት፣ ስራ አስፈጻሚዎች አሉበት።
እነዚህ ሹመኞች ደግሞ ወይ ባለስልጣናቶች አሁን ከለውጥ በኋላ በብልጽግና ፓርቲ ውስጥ ያሉ ናቸው ወይ በቀድሞ ኢህአዲግ ውስጥም የነበሩ ናቸው?
ምን ያከራክራል? እንግዲህ ተፋሚን እኮ ገዢ ፓርቲ ነው ይፈው።
አሁን በስልጣን ላይ ያሉ ናቸው ወይስ ከዚህ ቀደም ስልጣን ለቀው የራቁ ናቸው ለማለት ፈልጌ ነው?
አሁን በነባራ ሂደት የመንግስት መዋቅር ውስጥ ወይም በህግ አስፈጻሚነት ወይም በህግ አውጭነት ወይም በህግ ተርጓሚነት ያሉ አካላት የሚመለከቱ አሁን ባለው ነባራ ሂደት
በብዛት የሚወራው መሰል የሙስና ጥያቄዎች ሲነሱ መንግስት የሚፈልጋቸውን ሰዎች ለመምታት ለማሰር የሚጠቀምበት አንዱ ቱል ነው የሚሉ ሐሳቦች ይነሳሉ። ምናልባት ባሁኑ ውሳኔ መሰል ጥያቄዎች ላለመነሳታቸው ምን ዋስትና አላቸው? አትመስሉ
አንድ ምንድነው ነገር ቀደም ያለውን በዛ አንተ ተጋለጠ ይሆን ይችላል። ምክንያቱም ተመታችን ለስራ ፈጻሚ ነበር የቀድሞ የፌደራል ኢኮኖሚክ ባለፈው ሙስና ኮሚሽን ተጠርነቱ ቀጥታ ለፕራይም ሚኒስትሩ ነው። አሁን ላይ ተጠርነቱ ለተወካይ ምክር ቤት ነው። በብዙ ጠንካራ የዲሞክራሲ ተቋማት ነጻ ተብሎ አሁን እየተገነቡ ካሉ የዲሞክራሲ ተቋማት ውስጥ አንዱ የፌደራል ኢኮኖሚክ ባለፈው ሙስና ኮሚሽን ነው። ስለዚህ እኔ እንደ መምሪያ ይሄን ጉዳይ ስመራ እስካሁን በጣልቃ ገብነት ይሄን አውጣው ይሄን አስገባው የሚል ጫና
የ184 የመንግስት ባለስልጣናቱ ስም ዝርዝርና ኃላፊነት ከትናንት በስቲያ ነሐሴ 22/2012 ለፌደራል ፖሊስ የሙስና ወንጀል ምርመራ ክፍል መላኩን የገለጹት ዳይሬክተሩ አቶ መስፍን የሚመለከተው አካል ተከታትሎ እንዲያስፈጽም አሳስበዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። በምዕራብ ወለጋ መነሲቡና ሰዮኖሌ ወረዳዎች የኦሮሞ ነጻነት ግንባር ሽማቂዎችን በመደገፍ ተጠርጥረው የተያዙ ለወራት በፖሊስ ሳይጠየቁ ወይም ፍርድ ቤት ሳይቀርቡ እንደሚገኙ የቤተሰቦቻቸው አባላት ለአሜሪካ ድምፅ ተናግረዋል። በፖለቲካ አመለካከቱ የታሰረ የለም ያሉት የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ ከተያዙት አብዛኞቹ የኦነግ ሽኔ አባላት ስለሆኑ ወይም ከኦነግ ጋር ግንኙነት ስላላቸው ነው ብለው ዳኛ ፊት ያልቀረቡት ፍርድ ቤት ዝግ ስለሆነ እንደሆነ ገልጸዋል። በሌላ በኩል ደግሞ 20 የሚሆኑ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የምስራቅ ወለጋ ዞንና የወረዳ አመራር አባላት ከታሰሩ ከአንድ ወር በላይ ሆኗቸዋል ሲሉ የፓርቲው አስተባባሪዎች አቤቱታ አሰምተዋል። በነቀምቴና ምስራቅ ወለጋ አራት ወረዳዎች ውስጥ የታሰሩት እነዚህ ግለሰቦች ፍርድ ቤት አለመቅረባቸውም ተገልጿል። ናኮር መልካ ዝርዝሩን ይዟል።
አቶ አብዲ አብደና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ምስራቅ ወለጋ ዞን አስተባባሪዎች መካከል መሆናቸውን ይናገራሉ። ባለፈው አንድ ወር ከሁለት ሳምንት ገደማ ውስጥ 20 የሚሆኑ የኦፌኮ የምስራቅ ወለጋ አራት ወረዳዎችና በነቀምቴም የሚገኙ አመራሮችና የኮሚቴ አባሎቻቸው በመንግስት ጸጥታ ኃይሎች መታሰራቸውን ገልጸዋል። የታሰሩበትን ምክንያት አለመገለጹና ፖሊስ ጥያቄ አላቀረበላቸውም እንዲሁም ፍርድ ቤት አላቀረባቸውም ሲሉ ተናግረዋል። ከምስራቅ ወለጋ የኦፌኮ አስተባባሪ የኮሚቴ አባላት መካከል አቶ ፈቃዱ አያና፣ አቶ አለሙ ሉማና አቶ ኃይሌ ሰለሞንን ጨምሮ በአጠቃላይ 5 ሰዎች ታስረዋል። በወረዳ ላይ ያሉትን የኦፌኮ ኮሚቴ አስተባባሪዎች በተመለከተም አስተባባሪዎችና አባሎቻችን ታስረዋል። ለምሳሌ ያህል በኑኑ ቁምባ ወረዳ 13 ሰዎች፣ በሃሮሊሙ ላይም የታሰሩ ሰዎች አሉ። እንዲሁም በዲጋ ወረዳ 2 ሰዎች ታስረውብናል። በቦንያ ወሼ ወረዳም 1 ሰው ታስረዋል። መንግስት ህጉ እንደሚለው በወንጀል የተጠረጠረን ሰው ፍርድ ቤት አቅርቦ ይጠይቃል እንጂ አስሮ ሰውሮና እንግልት እያደረሰበት ለወራት ማስቀመጥ የለበትም ብለዋል። ከወራት በፊት ከታሰሩ የምስራቅ ወለጋ ዞን ኦፌኮ አባላት መካከል 11 የሚሆኑት ባለፈው ወር ውስጥ መለቀቃቸውን የገለጹት አቶ አብዲ ለምን እንደታሰሩም ሆነ ለምን እንደተፈቱ የገለጸላቸው የመንግስት አካል የለም ብለዋል። በዚህ ዙሪያ ማብራሪያ እንዲሰጡን ወደ ዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ በዳሳ ጎበና እንዲሁም ወደ ዞኑ ፖሊስ መምሪያ ኃላፊ ኮማንደር ሽፈራ በተደጋጋሚ ብንደውልም ስልካቸውን አላነሱም። በተመሳሳይ ዜና በምዕራብ ወለጋ ሰዮኖሌ ወረዳ ከመቶ በላይ ሰዎች ከታሰሩ ከሁለት ወራት በላይ መሆናቸውን አባታቸው መታሰሩን የገለጹት አቶ ያሱ ለሚሳ የተባሉ ግለሰብ ገልጸዋል። ግለሰቦቹ የታሰሩት በሰዮኖሌ ወረዳ ውስጥ የሚንቀሳቀሱትን የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ ተብለው ቢሆንም ፍርድ ቤት ቀርበው አልተፈረደባቸውም ወይም ነጻ ናቸው ተብለው አልተለቀቁም ብለዋል አቶ ያሱ። የታሰሩበትም ስፍራ መደበኛ እስር ቤት ሳይሆን በትምህርት ቤቶችና የወረዳው አስተዳደር አዳራሽ ውስጥ ነው ሲሉ ገልጸዋል። እኒሁ ግለሰብ በአጠቃላይ ከመቶ ሀምሳ በላይ የሚሆኑ ሰዎች በወረዳው የአስተዳደር ጽህፈት ቤት አዳራሽ ውስጥ እንዲሁም በወታደሮች ካምፕ ውስጥ በትምህርት ቤቶች ጭምር ታስረው የሚገኙ አሉ። የታሰሩበት ምክንያት ደግሞ የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ ተብለው ሲሆን የታሰሩ ሰዎች ግን አብዛኛዎቹ አርሶ አደሮችና አዛውንቶች ናቸው ብለዋል። የወረዳው አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ደጋጋ ማመድ ወንጀል ፈጽሞ እንጂ ሸማቂዎቹን ትደግፋላችሁ ብለን ያሰርነው የለም ሲሉ ተናግረዋል። በእኛ በኩል የኦሮሞ ነጻነት ሸማቂዎቹን ከመደገፍ ጋር በተያያዘ ያሰርነው ሰው የለም። ወንጀል በመስራት ተጠርጥረው የታሰሩ ግን አሉ። እነዚህ ሰዎችም ወንጀላቸው ተጣርቶ የሚጠየቁ ይሆናሉ ብለዋል። በዚያው ምዕራብ ወለጋ ዞን መነሲቡ ወረዳ ከአርባ በላይ ሰዎች በመንዲ ከተማ ውስጥ በሚገኘው ወታደራዊ ካምፕ ከታሰሩ 10 ወራት ቢሆናቸውም የጠየቃቸው ፖሊስ የለም፣ ፍርድ ቤትም አልቀረቡም። የሰብአዊ አያያዛቸውንም በተመለከተ ችግር እንዳለ ልንጠይቃቸው ስንሄድ አስተውለናል ያሉት ደግሞ ወንድማቸው መታሰሩን የሚናገሩት አቶ ኦብሲ ርስቱ ናቸው። የታሰረ ወንድሜ ጌታውን እስቲ ይባላል። በመንዲ ከተማ ውስጥ በሚገኝ የወታደራዊ ካምፕ ውስጥ ነው ታስሮ የሚገኘው። የተያዘው ጥቅምት 22 2012 ዓ.ም ሲሆን 1 ዓመት ሊሆነው 2 ወር ነው የቀረው። ከእርሱ ጋር ወደ 44 የሚሆኑ ሰዎች ታስረዋል። ወይ ፍርድ ቤት አልቀረቡ ወይም ደግሞ አልተለቀቁም። በተለይ ወንድሜና ጓደኛውን የወረዳ አመራሮች ላይ ጥቃት የምታደርሱ እናንተ ናችሁ፣ እናንተ ወደ ፍርድ ቤት አትቀርቡም፣ እንገላችኋለንም ብሎ የጸጥታና አስተዳደር ጽህፈት ቤት ኃላፊው ሲዝትባቸው ነበር ብለዋል። የመነሲቡ ወረዳ አስተዳደርና ጸጥታ ጽህፈት ቤት ኃላፊ አቶ ቱጁባ ሙዋ ወደ ኃላፊነቱ በቅርቡ መምጣታቸውን ጠቅሰው ታሰሩ የተባሉ ሰዎችን በተመለከተ አጣርቼ መረጃውን እሰጥሃለሁ ካሉ በኋላ ዛሬ ስደውልላቸው መንዲ ከተማ ሄጄ በአካል እንድጠይቃቸው በመግለጻቸው ሀሳባቸውን ማግኘት አልተቻለም። በምዕራብ ኦሮሚያ በብዛት የሚነሱት የእስራት ቅሬታዎች ላይ ምላሽ የሰጡት የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በምዕራብ ኦሮሚያ የታሰሩ አብዛኛዎቹ የኦነግ ሸኔ አባላት ስለሆኑ ወይም ከኦነግ ሸኔ ጋር ግንኙነት ስላላቸው ነው ብለዋል። በአጠቃላይ ከምዕራብ ኦሮሚያ የተለያዩ ቦታዎች የሚቀርቡ የእስራት ቅሬታዎች ያለምንም ማንገራገር ከጸጥታ ችግር ጋር የሚያያዙ ናቸው። የአካባቢውን ሰላም የሚያደፈርስ ደግሞ ሸኔ ነው። የእስራት እርምጃ የተወሰደባቸው አብዛኛዎቹ እንዲያውም ሙሉ በሙሉ ማለት በሚያስችል ሁኔታ የሸኔ ታጣቂዎች እና ከሸኔ ጋር ግንኙነት ያላቸው ሸኔዎቹ በህብረተሰቡ ውስጥ አስገብተው የሚያሰሯቸው ናቸው። በእነዚህ ሰዎች ላይ የህግ እርምጃ መወሰዱ ጉዳቱ ምኑ ላይ ነው? ከታሰሩ ሰዎች መካከል የተለያዩ ፓርቲ አባላት ሊኖሩ ይችላሉ። እነዚህ ደግሞ ሁለቱም ቦታ የሚረግጡ ናቸው። በአንድ ሀሳባቸው ሰላምን፣ በሌላ ሀሳባቸው ደግሞ ታጥቆ መታገልን ያነገቡ ናቸው። ይህንንም ማየት ያስፈልጋል ብለዋል። በፖለቲካ አመለካከቱ የታሰረ የለም ያሉት ኃላፊው ፍርድ ቤት ዝግ በመሆኑ ወደ ፍርድ ቤት አልቀረቡም ሲሉም አክለው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አመሰግናለሁ ናኮር። ተከታዩ ዘገባ ወደ አሜሪካ ይወስደናል። የኮቪድ-19 ስርጭት ሀገሮችን ለከፍተኛ የጤና ጫና ብቻ ሳይሆን ለምጣኔ ሀብታዊ ድቀትም ዳርጓቸዋል። ዩናይትድ ስቴትስ ውስጥ ተዘግተው የከረሙ የንግድ ቤቶች አሁን የኮቪድ-19 የጤና መመሪያዎችን ተግባር ላይ እያዋሉ ወደ ሥራ እንዲገቡ ተፈቅዷል። ኤደን ገረመው ሜሪላንድ ሲልቨር ስፕሪንግ ያሉ አንዳንድ የንግድ ተቋማትን ተዘዋውራ ተመልክታለች። ኮቪድ-19 ያሳደረባቸውን ጫናና ራሳቸውን ከኮቪድ-19 እንዴት እየተጠበቁ እንዳሉ አነጋግራቸዋለች። ቀጥሎ ይቀርባል።
ባለፉት ጥቂት ወራት ውስጥ የኮቪድ-19 ስርጭት በአሜሪካ በከፍተኛ ሁኔታ ጨምሯል። የቫይረሱን ስርጭት ለመቆጣጠርም ከአንድ እስከ ሁለት ወራት ላሉ ጊዜያት በተወሰዱ የእንቅስቃሴ ገደብ እርምጃዎች ሳቢያም አነስተኛና መካከለኛ የንግድ ተቋማት የህልውና አደጋ ተጋርጦባቸዋል። በዳውንታውን ሜሪላንድ የሸገር ስፕሪንግ ካፌ ባለቤት ወይዘሮ ሰላማዊት ተፈራ መንግስት ጥሏቸው በነበሩ የእንቅስቃሴ ገደቦች ምክንያት ለወራት ካፌያቸውን ዘግተው መቆየታቸውንና ተመልሶ ሲከፈትም ያለው እንቅስቃሴ እንደቀድሞ አለመሆኑን ይናገራሉ።
ኮቪድ ከመጣ በኋላ በተወሰኑ ወራቶች ዘግተን ነበር ሙሉ በሙሉ። ከከፈትን በኋላ ደግሞ ያው ይሄኛው አውትዶር ሲባል እኛ ያው ውጪ በውጪ እንተስላል ነበርን። በሱ ብዙ ተገርተናል። ያው ውስጥ እስኪከፈት ድረስ ነው የሚለው ማለት ነው። እና ውስጥ ደግሞ ሲከፈት ያው ሶሻል ዲስታንሲንግ መጠበቅ ስላለብን የተወሰነ ሰው ነው ከካፓሲቲው በታች ስለሆነ የምንቀበለው። ያለውን ቢዝነሱን በጣም ጎድቶታል ማለት ነው። ስለዚህ 50% ነው እንትናችን ከነበረው ማለት ነው። እና ላለመሞት ተነስተናል፣ ግን ሰራተኞችንም እጥረት አለ። በዛ ምክንያት ራሱ ስራውንም አፈላግ አድርጎታል። ማግኘትም የሚገባን ገቢ አናገኝም። ወጪው ደግሞ ያው ከማጽጃ ከማስክ የተነሳ ጨምሮ እነሱ በጣም ኤክስትራ ወጪዎች ናቸው። ያው ግዴታ ማጽዳት ስላለብን ሳኒታይዘር ምናምን በመግዛት ሰው በገባ በወጣ ቁጥር ስለምናጸዳ ወጪ ምንም ጥያቄ የለውም።
ወይዘሮ ሰላማዊት የንግድ ተቋማቸውን መልሰው ሲከፍቱ በደንበኞቻቸውና በካፌ ሰራተኞቻቸው መካከል የሚኖሩ ንክኪዎችን ለመቀነስ አገልግሎት ከሰጡ በኋላ የሚጣሉ የመመገቢያ እቃዎችን እንዲሁም ዲጂታል የምግብ ዝርዝር ማቅረቢያ እየተጠቀሙ መሆናቸውንም ይገልጻሉ።
እናጸዳው ሰው በገባ በወጣ ቁጥር ቴብሎቹን እናጸዳለን። ራሱ ከመጠጫም ከሁሉ ነገር መጠቀሚያ ዲዛይን ስሮ ነው የምንጠቀመው እና ደግመን ላለማስተላል ፈርታ እሱ ራሱ በጣም ሌላ ኤክስትራ ወጪ ነው ያደረግ እና ላለመውደቅ ነው እንግዲህ አጠቃላይ የምንሰራው። ግን ያው ጥንቃቄዎችን በጣም እያደረገ ቤቱን እያጸዳ ሰው ነፃነት እንዲሰማው አድርገን እንዲቀም የምናደርገው እና ማስኮቹን ክሊኒንግ ታወሎችን ኤቭሪ ፎር አውርስ ይቀያየራሉ በሳኒታይዘር እና ሰው ገብቶ በተቀመጠ ቁጥር እናጸዳለን ወዲያው ማለት ነው። እንግዲህ በዛ ጥንቃቄ እያደረግን እስካሁን።
ሌላዋ በዛው በዳውንታውን ሲልቨር ስፕሪንግ የሚገኝ የኒው ኤራ የመድህን ዋስትና ሽፋን አገልግሎት ተቋም ባለቤት ወይዘሪት ዮዲት አበበ የኮሮና ቫይረስ ስርጭት ሲባባስ ከቤታቸው በመቀመጥ መስራት እንደነበረባቸው ገልጸው ድርጅታቸው አገልግሎት የሚሰጥባቸው የቤት የመኪና እንዲሁም የንግድ ተቋማት ዋስትና ገበያ በኮሮና ቫይረስ ምክንያት መቀዛቀዙን አስተውሰው አሁን ላይ የእንቅስቃሴ ገደቦች ከተነሱ በኋላ መሰረታዊ ጥንቃቄዎችን እያደረጉ ወደ ስራ መመለሳቸውን ያስረዳሉ።
ስፔሻሊ ኮቪድ በጀመረ ሰዓት ያው ገባ ከተባለ ጀምሮ ለሶስት ወርና ለአራት ወር ከኦፊሳችን ሙሉ ለሙሉ ዘግተን ከቤት ነበረ የምንሰራው። በኦንላይን በስልክና በኢሜይል ከስተምሮቻችንን ሰርቭ እናደርግ ነበረ። አሁን በተወሰነ መልኩ ያው የፌዙ መክፈት ሲጀመር እኛም ከፍተን እያገለገልን ነው፣ ሰርቪሱን እየሰጠን ነው የምንገኘው። ጥንቃቄ እናደርጋለን። ኦፍኮርስ ከክሊያንቶቻችን ሲመጡ ማስክ ያደርጋሉ። ያ ግዴታ ነው፣ በህግም የተቀመጠ ስለሆነ እኛም ማስክ እናደርጋለን፣ ለእነሱ ደህንነት ስንል ማለት ነው። ያው ኦፊሳችን ከገቡ በኋላ ሳኒታይዘር ይጠቀማሉ፣ እኛም እንሰጣቸዋለን። በተወሰነ መልኩ ደግሞ የርቀት ርቀታችንን ጠብቀን ነው ከክሊያንቶቻችን ጋር ያው የንግድ ልውውጡን የምናደርገው ማለት ነው። እነሱን የምናገለግለው 6 ፊት በሚባለው ማለት ነው። እና አሁን ላይ እንደዛ እያደረግን እንገኛለን ማለት ነው።
በአንጻሩ በሜሪላንድ ሲልቨር ስፕሪንግ ትልቁ የኢትዮጵያውያንና የኤርትራውያን መገበያያ የሆነው የናዝሬት ባልትና አጋር መስራች አቶ አዲሱ አድነው ኮቪድ-19 ከግብይቱ ይልቅ ለገበያ በሚያቀርቧቸው ምርቶች ላይ እጥረት መፍጠሩን ገልጸው ቢሆንም ግን አስፈላጊ የሆነውን ጥንቃቄ በሙሉ በመተግበር ወደ ስራ መግባት
በሽታው ሲመጣ ለሁሉም ሰው ላይ የደረሰው ነገር እኛንም ይነካካናል። በአሁኑ ጊዜ ግን ሁሉንም ነገር ይችላል። ጤና ባለሙያዎች በሚሰጡን መመሪያ መሰረት ሶሻል ዲስታንስን ተራርቆ በመቆም ሳንታይዘር በመጠቀም ብዙን ጊዜ ደግሞ ያው ሰዎች የሚጠቀሙትን በሳንታይዘር በመወልወል ፍሪጆቹን እጀታዎቹንም ይበራችንም ብረቶቹንም በደም ያደረን እየሰራን ነው። ሰዎችም በብልጥ ማስክ ካላረጉ አናስተናግድም። ማስክ እንዲያረጉ በየበሩም እንለጥፋለን፣ በየቦታው ሁሉ ለጥፈን ነው ያለነው። ሰዎችም በዚህ መሰረት እየተጠነቀቁ ከኛ እየተገባዩ ነው።
የዓለም የጤና ድርጅት በቅርቡ ባወጣው ሪፖርት መሰረት ኮቪድ-19 በትንሹ ለቀጣይ 2 አመታት እንደሚቆይ አስታውቋል። ይህም ሀገራትና ግለሰቦች በዚህ መልኩ እየተጠነቀቁ እንቅስቃሴያቸውን እንዲቀጥሉ የሚያደርግ ጠቋሚ ሆኗል።
አመሰግናለሁ ኤደን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሌሎችም ባልደረቦቻችን ስም እንሰናበታችሁ። አቀናባሪዋ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ለአፍታ እንኳ አይዘናጉ። ሰላም ጤና ይስጥልን። በደህና ደሩ።